ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ወደ እናንተ የሚደርሰው የዛሬ ሰኞ ምሽት ዝግጅታችን አሁን ጀመረ። በማክሮ ኢኮኖሚ ማሻሻያው ኢትዮጵያ ከ27 ቢሊዮን ዶላር በላይ ማግኘቷ ተገለጸ።
ዋጋ የጨመሩ ነጋዴዎችን ሱቅ በማሸግ ለውጥ አይመጣም። ይሄ የሚያስፈልገው የፖሊሲ ኢንተርቬንሽን ነው።
አሁን ባለንበት ሁኔታ በተለይ ምርት በቆመበት፣ ጦርነት በየቦታው ባለበት እና ስራ በቀዘቀዘበት እና እንደውም አንዳንድ ቦታ ነጭራሹ በቆመበት ወቅት ይሄ የዶላር በዚህ አይነት መዋዠቅ መስቀድ የበለጠ ኢኮኖሚውን እንዲጎዳ ነው እንጂ።
ቀደም ሲል የሰማችኋቸው የአሜሪካ ድምፅ በዚህ ጉዳይ ላይ ያነጋገራቸው ባለሙያዎች ናቸው። ሙሉ ዝግጅቱ በአብይ ርዕስ በምሽቱ ወደ እናንተ ይደርሳል። ሐምሌ 29/2016 ዓ.ም። ሰላም ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? ከአሜሪካ ድምፅ የዛሬ ሰኞ ምሽት ዝግጅታችን አሁን ጀመረ። አስማማየ ነው ነኝ ምሽቱን እያስተናገድኳችሁ ከእናንተ ጋር አብሬያችሁ አመሻለሁ። በቴክኒኩ ደግሞ ብርሃን ኃይሉ ከእኛ ጋር አብራናለች። ለዓለም ዜናዎቹ ደረጀ ደስታም እዚህ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በማኅበራዊ ትስስር ገጾቻችን እየተከታተላችሁ ከእኛ ጋር ማምሸት ትችላላችሁ። በዌብሳይታችን አምሃሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ እንገኛለን። እንድትከታተሉን በዚሁ እንጋብዛለን። በቀጥታ የምወስዳችሁ ከዓለም ወደ ተሰባሰቡ ዜናዎች ነው። ደረጀ ደስታ ይጠብቃችኋል።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በኢትዮጵያ ሌላ አዲስ በተከሰተ የመሬት ናዳ 11 ሰዎች ሞቱ። በወላይታ ዞን በካዋ ኮይሻ ወረዳ ጤፓ ቀበሌ ዛሬ ሰኞ በደረሰ የመሬት ናዳ 11 ሰዎች መሞታቸውን የአካባቢው ባለስልጣናት እንዳስታወቁት የኤፍፒ ዘገባ አመልክቷል። አደጋው የደረሰው ከሳምንት በፊት ተመሳሳይ አደጋ ደርሶ ከ250 ሰዎች በላይ ሕይወታቸውን ካጡበት ከምቾ ሻቻ ጎዝዲ በቅርብ ርቀት ላይ መሆኑም ታውቋል። እስከ አሁን የ11 ሰዎች አስክሬን መገኘቱንና የሟቾች ቁጥር ሊያሻቅብ እንደሚችል የካዎ ኮይሻ ወረዳ አስተዳደር መግለጹን የወረዳው መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት በፌስቡክ ገጹ ላይ ባሰፈረው መልእክት ማስታወቁን የኤኤፍፒ ዘገባ አመልክቷል። በአካባቢው በሚጥለው ከፍተኛ ዝናብ ምክንያት በደቡብ ኢትዮጵያ ክፍል ተደጋጋሚ የመሬት ናዳ እየተከሰተ ይገኛል። በሲዳማ ክልልም በተመሳሳይ በቅርቡ በደረሰ አደጋ 11 ሰዎች ሕይወታቸውን አጥተዋል። በደቡብ ኢትዮጵያ የጎርፍና የመሬት ናዳ አደጋ ስጋት በመኖሩ የአካባቢው ነዋሪዎች ጥንቃቄ እንዲያደርጉ የአካባቢው ባለስልጣናት አሳስበዋል። የደቡብ አፍሪካ ፖሊስ አንድ ቤት ውስጥ የታጎሩ 90 ኢትዮጵያውያን ፍልሰተኞችን አዳነ። ጆሃንስበርግ ውስጥ በሚገኝ አንድ ይዞታ ያለ ፍላጎታቸው ተይዘው የታጎሩ 90 ኢትዮጵያውያን ፍልሰተኞችን ማዳኑን የደቡብ አፍሪካ ፖሊስ ዛሬ አስታወቀ። ኢትዮጵያውያኑ የተገኙት ፍልሰተኞችን አፍኖ ወደ ይዞታው የሚወስድ ግለሰብ መኖሩ በደረሰው ጥቆማ መሰረት ሲያፈላልግ ከቆየ በኋላ መሆኑን ፖሊስ ዛሬ ሰኞ በሰጠው መግለጫ አስታውቋል። በአፈናና በህገወጥ የሰዎች ዝውውር የተጠረጠሩ 2 ሰዎች በቁጥጥር ስር መዋላቸውና በፍርድ ቤት ክስ እንደሚመሰረትባቸው ፖሊስ አክሎ ገልጿል። በህገወጥ መንገድ የተዘዋወሩት ኢትዮጵያውያኑ ፍልሰተኞች የታሰሩት በአደገኛ ሁኔታ ትንሽ ክፍል ውስጥ ታጉረው እንደነበር ፖሊስ አመልክቷል። ፍልሰተኞቹ ለሕክምና ወደ ሆስፒታል መወሰዳቸውም ተነግረዋል። ኢትዮጵያውያን ስደተኞችን ወደ ደቡብ አፍሪካ ለማድረስ በተለያዩ የደቡብ አፍሪካ ሀገራት የሚደረገው ህገወጥ ዝውውር ኢንተርፖልን ጨምሮ ባለስልጣናትን አሳስቧል። እንደ አውሮፓ አቆጣጠር በ2020 ሞዛምቢክ ውስጥ ከኢትዮጵያ የመጡ ቢያንስ 64 ሰዎች እቃ መጫኛ ውስጥ ሞተው ተገኝተዋል። እንደ አውሮፓ አቆጣጠር በ2022 ዓ.ም እንዲሁ የ30 ኢትዮጵያውያን ፍልሰተኞች አስክሬን በማላዊ የጅምላ መቃብር ውስጥ ተገኝተዋል። በዚያው ዓመት የ27 ኢትዮጵያውያን አስክሬን ዛምቢያ ውስጥ ተጥሎ መገኘቱ መዘገቡም ይታወሳል። የዩናይትድ ስቴትስ በኒጀር ኦጋዴዝ የሚገኘውን የመጨረሻውን የጦር ሰፈን ወይም ኤርቤዝ 201 ለወታደራዊ ጁንታ አስረከበች። የጸረ ሽብርተኝነት ጦር ሰፈሩ በአገሪቱ ከሚገኙት ሁለት ቁልፍ ወታደራዊ ጦር ሰፈሮች አንደኛው መሆኑን የአገር ውስጥ ባለስልጣናት ተናግረዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር የኒጀር መከላከያ ሚኒስቴር ዛሬ ሰኞ በጋራ በሰጡት መግለጫ የአሜሪካ ወታደሮች እንደ አውሮፓ አቆጣጠር እስከ መስከረም 15 ድረስ በቦታው መቆየት ይችላሉ። ዛሬ በኦጋዴዝ ከተማ የእስራኤል ጦር ሰፈር 201 የተደረገው ርክክብ በዚህ ወር መጀመሪያ ላይ የአሜሪካ ወታደሮች በኒጀር ከተማ ኒያሜ የሚገኘውን መለስተኛ የሰው አልባ አውሮፕላን ጣቢያ ከለቀቁ በኋላ የተፈጸመ ነው። የኒጀር ወታደራዊ ገዥ የአሜሪካ ወታደሮች በሳህል ክልል የሚገኙ የአልቃይዳና እስላማዊ መንግስት ቡድንን ለመዋጋት እንዲሰማሩ የሚያስችለውን ስምምነት ባለፈው መጋቢት አብቅቷል። ኒጀር በሳህል ክልል የጂሃድ አመጽን በመቃወም ለምዕራባውያን ሀገሮች ቁልፍ አጋር ነበረች። አሜሪካና ፈረንሳይ በቅርቡ በኒጀር ከ2500 በላይ ወታደሮች የነበሯቸው ሲሆን ከሌሎች የአውሮፓ ህብረት ሀገራት ጋር በመሆን ለወታደራዊ እርዳታዎችና ስልጠናዎች በብዙ መቶ ሚሊዮን ዶላሮች የሚቆጠር መዋለ ንዋይ አፍሰዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩክሬን በማሊው ጥቃት እጄ የለበትም አለች። ዩክሬን ለማሊ ወታደሮችና ዋግነር ተዋጊዎች ሞት ምክንያት በሆነው በሰሜን ማሊው የሐምሌ ወር ጦርነት ምንም አይነት ተሳትፎ እንደሌላት ገልጻለች። ማሊ ድርጊቱን ተከትሎ ዲፕሎማሲያዊ ግንኙነት ለማቋረጥ መወሰኗ የጥድፊያ እርምጃና አጭር እይታ ነው ብላለች። ማሊ ትላንት እሁድ ባወጣችው መግለጫ ከዩክሬን ጋር ያላትን ዲፕሎማሲያዊ ግንኙነት ማቋረጧን አስታውቃለች። ማሊ አቋሟን የገለጸችው የዩክሬን ወታደራዊ መረጃ ኤጀንሲ ቃል አቀባይ አንድሪስ ዩሶቭ የማሊ አማጽያን ጥቃቱን ለመፈጸም አስፈላጊ መረጃ እንደደረሳቸው ለሰጡት አስተያየት ምላሽ ነው። ዩሶቭ ሐምሌ 29 በሰጡት አስተያየት ኪቭ በግጭት ውስጥ መሳተፏን በቀጥታ አላረጋገጡም። የዩክሬን የውጭ ጉዳይ ሚኒስትር የማሊ ሽግግር መንግስት ባሳለፈው ውሳኔ ማዘኑን የገለጸ ሲሆን የተፈጸመውን አደጋ እውነታና ሁኔታ በጥልቀት ሳይጠና የተወሰደ ውሳኔ ነው ብለዋል። ዩክሬን የዓለም አቀፍ ሕግና ደንቦችን፣ የሌሎች አገራት ሉዓላዊነትና የግዛት አንድነትን ያለምንም ቅድመ ሁኔታ ታከብራለች ሲል መግለጫው አመልክቷል። የእንግሊዙ ጠቅላይ ሚኒስትር ለውከተኞች ፈጣን የሕግ ቅጣት እንደሚሰጥ ተናገሩ። የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር ዛሬ ሰኞ በተደረገ አስቸኳይ ስብሰባ በሶስት የህፃናት ግድያ ምክንያት የተቀሰቀሰውን የቀኝ አክራሪ እንግሊዛውያንን ብጥብጥ ተከትሎ ፈጣን የወንጀል ህግ ቅጣት እንደሚኖር ዝተዋል። ጠቅላይ ሚኒስትሩ የስኮትላንድ ባለስልጣናትን ጨምሮ ከሚኒስትሮችና የፖሊስ አዛዦች ጋር ባለፈው ማክሰኞ ሰሜን ምዕራብ እንግሊዝ ውስጥ የተቀሰቀሰውን ሁከት ለማስቆም በሚወሰዱ እርምጃዎች ዙሪያ ተወያይተዋል። በሳምንቱ መገባደጃ ላይ በነበረው ሁከት በርካታ ፖሊሶች የቆሰሉ ሲሆን ሱቆች ተዘርፈዋል፣ ንብረትም ወድሟል። ከዚህ ጋር ተያይዞ በርካታ ሰዎች ታስረዋል። ባለስልጣናቱ በሳምንቱ መጨረሻ ከ150 በላይ ሰዎች መታሰራቸውን አረጋግጠዋል። ስታርመር መንግስት ወንጀለኞች ላይ የሚወስደውን ፈጣን ቅጣት ለማረጋገጥና የአካባቢ ኃይሎችን ለመደገፍ በልዩ ሁኔታ የሰለጠኑ መኮንኖችና መደበኛውን ሰራዊት ማሰማራት የወንጀል ፍትህን እንደሚያሳድጉ አስታውቀዋል። ጠቅላይ ሚኒስትሩ ዋነኛው ትኩረቴ ይህን ስርዓት አልበኝነት ማስቆም ነው ብለዋል። ሁከቱ የተጀመረው የቴይለር ስዊፍት ዘይቤ ላይ ተመስርቶ በሚሰጠው የዳንስ ትምህርት በሚሰጥበት ክፍል ውስጥ አንድ ሰው ባደረሰው የስለት ጥቃት ሶስት አዳጊ ልጃገረዶች ከተገደሉና ሌሎች አምስት ደግሞ በጽኑ መቁሰላቸው ከተነገረ በኋላ ነው። ጥቃቱንም ተከትሎ አጥቂው ጥገኝነት ጠያቂ ሙስሊም ነው የሚል የሐሰት ወሬ በማህበራዊ ሚዲያ በመሰራጨቱ ነው። ፖሊስ ግን ተጠርጣሪው እዚያው እንግሊዝ ዌልስ ውስጥ የተወለደ የ17 ዓመት ወጣት መሆኑን አስታውቋል። የእንግሊዝ መገናኛ ብዙሃን የተጠርጣሪው ወላጆች ከሩዋንዳ መሆናቸውን ገልጸዋል። ይህ ከተገለጸም በኋላም ቢሆን አጥቂዎቹ መስጊዶችን ኢላማ ያደረጉ ጥቃቶችን ከመሰንዘር አላገዳቸውም። ሁከቱ ከተጀመረ ጊዜ አንስቶ ፖሊስ በተለያዩ የእንግሊዝ ከተሞች ስደተኞችን በመቃወም አደባባይ ከወጡ ተቃዋሚዎች፣ ዘራፊዎች መካከል በመቶዎች የሚቆጠሩ ሰዎችን አስሯል። አመፀኞቹና የሙስሊም ቡድኖችን ጨምሮ እነሱን በመቃወም የወጡ የአመፁ ተሳታፊዎች ከፖሊስ ጋር ግብግብ መፍጠራቸው ተነግረዋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
The Voice of America አድማጮቻችን ወደ እናንተ ይደርስ የሚገኘው የሐምሌ 29/2016 ዓ.ም የምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል ከዓለም የተሰባሰቡ የምሽቱ ዋና ዋና ዜናዎች ወደ እናንተ ደረሱ። ለዜናዎቹ ደረጀን አመሰግናለሁ። ከዚህ ቀጥሎ ወደ እናንተ የሚደርሰው የምሽቱ አብይ ርዕስ ነው። ኢትዮጵያ ባለፈው ሳምንት በጀመሪያ ላይ ይፋ ባደረገችው የማክሮ ኢኮኖሚ ማሻሻያ ከዓለም የገንዘብ ተቋማትና ከሌሎች ምንጮች በአጠቃላይ ከ27 ቢሊዮን ዶላር በላይ ማግኘቷን የገንዘብ ሚኒስትር ዴኤታው ገልጸዋል። ይህን ተከትሎ መንግሥት ከ500 ቢሊዮን ብር በላይ ወይም ከግማሽ ትሪሊዮን ብር በላይ ተጨማሪ በጀት እንዲጸድቅለት የሕዝብ ተወካዮች ምክር ቤትን እንደሚጠይቅ ሚኒስትር ዴኤታው ኢዮብ ተካልኝ ተናግረዋል። በተያያዘ የብር የመግዛት አቅም መዳከሙን ቀጥሎ ባንኮች የአንድ ዶላር መግዣ ዋጋን ከ100 ብር በላይ አድርሰዋል። የአሜሪካ ድምፅ ያነጋገራቸው የምጣኔ ሀብት ባለሙያዎች የብር አቅም መዳከሙ እንደሚቀጥልና ሂደቱ በገበያው ላይ በሚኖረው የዶላር መጠን እንደሚወሰን ይገልጻሉ። ኬኔዲ አባተ ተጨማሪ አለው።
የኢትዮጵያ መንግስት ከአንድ ሳምንት በፊት ሰኞ ሐምሌ 22 ቀን ተግባራዊ ያደረገውን ገበያ መር የውጭ ምንዛሬ ስርዓት ያካተተ የማክሮ ኢኮኖሚ ማሻሻያ ተከትሎ ከ27 ቢሊዮን ዶላር በላይ መገኘቱን የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ ተናግረዋል። ይህ ገንዘብ ከዓለም የገንዘብ ተቋማትና ከሌሎች ምንጮች በተለያየ መልክ የተገኘ እንደሆነም ሚኒስትር ዴኤታው ከፋና ቴሌቪዥን ጋር በነበራቸው ቆይታ አብራርተዋል።
እዳፎይታውን ከአይኤምኤፍ የተገኘውን፣ ከዓለም ባንክ ግሩፕ የተገኘውን፣ ከወዳጅ ጋር የተገኘውን ዲፖዚት፣ የከረንሲ ስዋፑን ስደምሪው ከ27 ቢሊዮን በላይ የሆነ ሪሶርስ ነው። የሚቀጥሉት 3-4 ዓመታት በተከታታይ የሚፈስ በቂ የሆነ ከሚያስፈልገን ሪሶርስ በላይ በጣም በቂ የሆነ ሪሶርስ ነው እየመጣ ያለው።
በማክሮ ኢኮኖሚ ፖሊሲ ለውጥ ላይ ስምምነት ላይ መደረሱን ተከትሎ የዓለም ባንክ ለኢትዮጵያ በሚቀጥሉት 3 ዓመታት ውስጥ በድጋፍ በብድርና በእዳ ሽግሽግ በአጠቃላይ 16.6 ቢሊዮን ዶላር እንደሚለቅና ከዚህም ውስጥ 1.5 ቢሊዮን ዶላሩን ማጽደቁን መግለጹ ይታወቃል። ዓለም አቀፉ የገንዘብ ተቋም IMF ደግሞ በ4 ዓመት ውስጥ የሚለቀቅ 3.4 ቢሊዮን ዶላር የብድር ስምምነት አጽድቋል። ከዚህ ገንዘብ ውስጥ መንግስት የዋጋ ንረትን ለማድረግ ጋት የሚውል ተጨማሪ በጀት እንዲያጸድቅለት የሕዝብ ተወካዮች ምክር ቤትን እንደሚጠይቅ የገንዘብ ሚኒስትሩ አህመድ ሺዴ ባለፈው ሳምንት መናገራቸው ይታወሳል። ሚኒስትር ዴኤታው ኢዮብ ተካልኝ ደግሞ ተጨማሪው በጀት ከግማሽ ትሪሊዮን ብር በላይ እንደሆነ ይፋ አድርገዋል።
151 ቢሊዮን አካባቢ የሚሆን ተጨማሪ ሰፕሊመንተሪ በጀት ማለት ተጨማሪ በጀት ለምክር ቤቱ ይቀርባል። ከዚህ ውስጥ ወደ 240 ቢሊዮን የሚሆነው ለ ማህበራዊ ድጋፍ የሚውል ነው። ለሴፍቲ ኔት፣ ለሰራተኛ ደሞዝ፣ ለመድኃኒት ድጎማ፣ ለነዳጅ ድጎማ።
ለተጨማሪ በጀት ይቀርባል የተባለው ከግማሽ ትሪሊዮን በላይ ብር በምክር ቤቱ የሚጸድቅ ከሆነ ባለፈው ሰኔ ወር ላይ ከጸደቀው የ971.2 ቢሊዮን ብር ጋር ተዳምሮ የፌዴራሉ መንግስት የ2017 ዓ.ም በጀት ከ1.5 ትሪሊዮን ብር በላይ ይሆናል። ተጨማሪ በጀት በመያዝ መንግስት የዋጋ ንረትን ለመቆጣጠር የሚወስዳቸው እርምጃዎች የሚኖራቸውን ተጽዕኖ ባሉታዊና በአውንታዊነት የሚመለከቱ ተንታኞች አሉ። መንግስት ከሚወስደው የድጎማና መሰል ተግባራት ባለፈም የዋጋ ጭማሬ በሚያደርጉ ነጋዴዎች ላይ እርምጃ እንደሚወስድ ማስታወቁ ይታወቃል። ይህን ተከትሎም እስከ ቅዳሜ ሐምሌ 27 ቀን ድረስ በተለያዩ የኢትዮጵያ አካባቢዎች ከ2200 በላይ የንግድ ተቋማት መታሸጋቸውን፣ የንግድ ፈቃዳቸው የታገደና የተሰረዘ እንዲሁም ለእስር የተዳረጉ ነጋዴዎች መኖራቸውን የንግድና ቀጠናዊ ትስስር ሚኒስቴር በፌስቡክ የማህበራዊ ትስስር ገጹ አስታውቋል። ይህ አይነቱ እርምጃ ችግሩን አይቀርፍም የሚሉት የምጣኔ ሀብት ባለሙያው አቶ አማኒሁን ረዳ ይልቁንም መንግስት የገበያውን ክፍተት መሙላት ላይ ትኩረት ማድረግ እንዳለበት ያስገነዝባሉ።
እኔ ዋጋ የጨመሩ ነጋዴዎችን ሱቅ በማሸግ ለውጥ አይመጣም። ይሄ የሚያስፈልገው የፖሊሲ ኢንተርቬንሽን ነው። ከዘጋኸውም እኮ የሚሸጡትን ነው እየቀነስክ የምትመጣው እና ከዛ ይልቅ መንግስት በፍጥነት መሰረታዊ ሸቀጦችን በደንብ ነው ውጭ ምንዛሬ እንግዲህ አለ እንደልብ ብሏል። በፍጥነት በዱቤ ብየገዛ ማስገባትና ገበያ ውስጥ የምርት እጥረት እንዳይኖር ማድረግ ነው ያለበት። ሁለተኛ ባንኮቹን በሚያዋጣቸው ሸጡ ብለህ ዶላሩ አቅርቦትና ፍላጎት የገበያውን ዋጋ ይወስን ካለ በኋላ ሌሎች ምርቶች ላይ ነጋዴን በሚያዋጣ አትሽጥ አይባልም። ይሄ ሶርሱም ይጋጭ ነው፣ አያስኬድም። በፍጥነት አሁን ይሄ ጊዜ ሳናጠፋ የምንፈልጋቸውን የምርት አይነቶች መሰረታዊ የሆኑትን እዚህ ጎረቤት ሀገሮች እናገኛለን። ጅቡቲ ድረስ ይመጣልሃል። ያዘዝነው ከውጭ እስኪገባ ድረስ እዚህ መጣበቂያ የልክ ምጭት ውስጥ ያለውን አውጥቶ ወደ ገበያ መልቀቅ ነው።
የውጭ ምንዛሬ በገበያ እንዲመራ መወሰኑን ተከትሎ የብርን የመግዛት አቅም ወዲያውኑ በ30% ያህል ያዳከሙት ባንኮች በዚሁ ቀጥለው በዛሬው ዕለት የአንዱን ዶላር የመግዣ ዋጋ ከ100 ብር በላይ አድርሰዋል። ይኸው ሂደት እየዋዠቀ እንደሚቀጥል የሚጠቁሙት የምጣኔ ሀብት ባለሙያው አቶ ክቡር ገና በትይዩ ያሳድራል ስለሚሉት ጫናም ያብራራሉ።
ገበያ ላይ ይስተመን ከተባለ አንድ ነገር መረጋጋት ላይኖርም ይችላል። መዛሬ ከፍ ይላል፣ ነገ ዝቅ ይላል፣ ነገዳ እንደገና ተመልሶ ከፍ ይላል። ይሄ የገበያ ባህሪው ነው እና በዚህ መሰረት ስራ ለመስራት እንደሚያዳግት ግልጽ ነው። ይሄ አንደኛው ችግር ነው የሚሆነው። ሁለተኛ ደግሞ አሁን ባለንበት ሁኔታ በተለይ ምርት በቆመበት፣ ጦርነት በየቦታው ባለበት እና ስራ በቀዘቀዘበት እና እንደውም አንዳንድ ቦታ ነጭራሹ በቆመበት ወቅት ይሄ የዶላር በዚህ አይነት መዋዠቅ መስቀድ የበለጠ ኢኮኖሚውን እንዲጎዳ ነው እንጂ በተለይ ደግሞ ለምሳሌ የሌሎችንም ሀገራት እኛ ጠንከር ያሉ ለምሳሌ አሁን ናይጄሪያን በምንወስድበት ጊዜ ጥሩ ምሳሌ የሚሆነው አፍሪካ አንደኛው ኢኮኖሚ የናይጄሪያ ኢኮኖሚ ነው። በወርልድ ባንክ እና በአይኤምኤፍ ጉትጎታ የወለድ መጠኑ በገበያ ይወሰን ተብሎ በዛ መሰረት ዛሬ የወለዱ መጠን በሰላሳ አካባቢ ነው ያለው። ችግሩ ምንድነው? ወለዱ መጠን መውጣት ብቻ ሳይሆን የገንዘቡ ደግሞ መድከም የበለጠ ኢኮኖሚውን ያቀዘቅዘዋል። በሁለት በኩል ነው የሚጎዳው ማለት ነው።
ሌላው የምጣኔ ሀብት ባለሙያ አቶ አማኒሁን ረዳ ደግሞ ብር ከውጭ መገበያያ ገንዘቦች አንጻር ያለው ተመን ወደ ኢትዮጵያ በሚገባው የውጭ ገንዘብ መጠን እየተወሰነ እንደሚቀጥል የሌሎችን ሀገራት ተሞክሮ በማንሳት ያስረዳሉ።
በገበያ ይወሰን ካልክ በገበያ ነው የሚወሰነው። የውጭ ምንዛሬ ጥረት ባለበት ሁኔታ የውጭ ምንዛሬ የሚመነዘርበት ተመን እያደገ መሄዱ አይቀርም። እንደመሆኑ ሁላችንንም በጠፋችን ያስቆመን ጉዳይ እንግዲህ በትዩ ገበያው 120 ነው 118 ነው ሲባል ነው የምንሰማው። እዛ ጋር ሲደርስ ይቆማል ወይስ በባንክ የሚመነዘረው እያደገ ይሄዳል የሚለው ነው። እንግዲህ አሁን አይኤምኤፍ እና ወርልድ ባንክ ቃል የገቡትን ገንዘብ የሚለቁበት ጊዜ ያ ገንዘብ ኢሚዲየትሊ መጥቶ ገበያው ላይ የሚታይ ከሆነ አሁን እየገሰገሰ ያለው የውጭ ምንዛሬ ትንሽ ስቴቢላይዝ ሊያደርግ ይችላል። ከተጓተተ እኛ ኤክስፖርት የምንልከውም የሚታወቅ ነው። ምናልባት በውጭ የሚኖሩ ኢትዮጵያውያን በትዩ ገበያው እና በመደበኛው ገበያ ያለው የውጭ ምንዛሬ እየጠበበ መምጣት ትንሽ የሚልኩትን ገንዘብ በቀጥተኛው ባንክ እንዲያደርጉ እድል ሊፈጥርላቸው ይችላል። እነዚህ ሁኔታዎች ደግሞ አስተማማኝ በሆነ መልኩ ይህን ያህል ይጨምራል እና ስቴቢላይዝ ያደርጋል ማለት የሚያስደፍር አይደለም። ልክ እንደኛ ሀገር ተመሳሳይ እርምጃ የወሰዱ ግብጽ፣ ናይጄሪያ ጋራ የገጠማቸው ነገር ገንዘባቸው በከፍተኛ መጠን ነው ተመኑ የወደቀው። አጠቃላይ የውጭ ምንዛሬ ግኝትህን ሲግኒፊካንትሊ ማሳደግ ይፈልጋል።
መንግስት ደግሞ ወደ ማክሮ ኢኮኖሚ ማሻሻያው ከመሸጋገሩ በፊት ባለፉት ዓመታት ምርትን በማሳደግና በሌሎችም ዘርፎች በቂ ዝግጅት መደረጉን ይገልጻል። በአንድ ወገን ማሻሻያው ከነፈተናዎቹም ጠቃሚ ነው የሚሉ የምጣኔ ሀብት ባለሙያዎች ሲኖሩ፣ በአኳያው ደግሞ በአገሪቱ ያለው የሰላም መደፍረስ ለምርታማነትም ይሁን ለኢንቨስትመንት ፈተና መሆኑን በመጥቀስ የማክሮ ኢኮኖሚ ፖሊሲ ለውጥ ለማድረግ አሁን ጊዜው አይደለም በማለት የሚሞግቱ ባለሙያዎች አሉ። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የምትከታተሉት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የሰኞ ምሽት የሬዲዮ በቴሌቪዥን ዝግጅታችንን ነው። ቀደም ሲል የሰሞናዊ ጉዳይ የሆነውን የማክሮ ኢኮኖሚ ማሻሻያን በተመለከተ የባለሙያዎችን ሀሳብ አካቶ ኬኔዲ አባተ ያጠናቀረው ዘገባ ነበር ወደ እናንተ የደረሰው። ቀጥሎ ደግሞ የትንታኔው መጽሔት ይቀጥላል። የትንታኔው መጽሔታችን የመጀመሪያ ቅንብራችን በሾኔ ሆስፒታል የሰራተኞች ደሞዝ በመታጎሉን የተመለከተ ነው። በሀዲያ ዞን የሾኔ የመጀመሪያ ደረጃ ሆስፒታል ሰራተኞች ከግንቦት እስከ ሐምሌ ድረስ ያሉት የሶስት ወራት ደሞዛቸው እንዳልተከፈላቸው ገልጸው ሆስፒታሉ አገልግሎት ማቆሙን ተናግረዋል። የሆስፒታሉ ሜዲካል ዳይሬክተር ዶክተር መሐመዲን አህመድ ለተከታታይ ወራት የታጎለው የሰራተኞች ደሞዝ በተመለከተ ለበላይ አካላት ጥያቄ ማቅረባቸውን ጠቅሰው አፋጣኝ ምላሽ ግን አልተሰጠንም ብለዋል። የአሜሪካ ድምፅ ከሀዲያ ዞን አስተዳደርና ከዞኑ ፋይናንስና ጽህፈት ቤት ምላሽ ለማግኘት ያደረገው ጥረት ባለስልጣናቱ ስልኮቻቸውን ስለማያነሱ እንዲሁም በአካል ቢሮ ድረስ ካልመጣችሁ መልስ አንሰጥም በማልታቸው በዘገባም ለማካተት አልተቻለም። ዮናታን ዘብዴዎስ ከሐዋሳ ተከታዩን ዘገባ አድርሶናል።
በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሾኔ ከተማ አስተዳደር በሚገኘው የሾኔ የመጀመሪያ ደረጃ ሆስፒታል ካለፈው ግንቦት ወር ጀምሮ ዛሬ እስከተሸኘው ሐምሌ ድረስ ላለፉት 3 ወራት ደሞዝ እንዳልተከፈላቸው ለአሜሪካ ድምጽ ከገለጹ ሰራተኞች ውስጥ በደህንነት ስጋት የሥራ ክፍላቸውና ስማቸው እንዳይጠቀስ ተጠየቁ ሰራተኛ ይገኙበታል።
ሆስፒታሉ እንግዲህ አሁን እንኳን ለሰው ጠይቀን ተመስገን ዝግ ነው፣ ማንም የለም። አሁን ሪፈር ሲደረግ ውጪ ሌላ ጋር ወደ ዱራሜ ነው እየሄደ ያለው፣ ወደ ወላይታ ነው እየሄደ ያለው። ግን እየሰራን ነው እያሉ አውቆ በቃ ፖለቲካ ይሰራሉ። በእኛ ላይ የሚሰሩ በቃ ፋንክሽናል ሆኖ እዛ ጋር አገልግሎት የሚሰጡን ባለሙያዎች ውጪ ላይ ናቸው ያሉት፣ ዶክተሮቹ ውጪ ላይ ናቸው ያሉት። አገልግሎት እየተሰጠ አይደለም፣ ሪፈር ነው እየተደረገ ያለው እስካሁንም፣ አሁንም ቢሆን ማለት ነው።
እኚሁ አስተያየት ሰጪ የደሞዝ ክፍያቸው ለተከታታይ ወራት መታጎሉን በተመለከተም ቅሬታችንን ለበላይ አካላት ብናሳውቅም ምላሽ አላገኘንም ብለዋል።
በቃ ምንም ነገር ማንንም ብጠይቅ ማንም እንትን አይልም። ፎልስ የሆኑ መረጃዎች ናቸው ከዚህ የሚወጡ። ተከፍሏል፣ ተከፍሏል፣ ተከፍሏል ነው የምለው። እኛውም ስናይ ዞንም ይህንን ነገር ሰምቶ ምን ተፈጠረ ብለው ወደታች የመጣ አካል የለም፣ የሚጠይቅ አካል የለም። ደሞዝ አላገኘንም። አሁን የጉልበት ስራ ነው እየፈለግን ያለ ነው፣ ብናገኝ ሰርተን ብንበላ የሚል አሁን 3ኛ ወር ነው ደሞዝ ሳናገኝ ማለት ነው።
ከ500 በላይ ሰራተኞችን በመያዝ ከ600,000 በላይ ለሚሆን የህብረተሰብ ክፍል አገልግሎት እንደሚሰጥ የተገለጸው የሾኔ የመጀመሪያ ደረጃ ሆስፒታል ከደሞዝ ክፍያ ጋራም በተያያዘ ውዝግብ በአንድ ዓመት ውስጥ የተዘጋ ሲከፈት የአሁኑ ለሁለተኛ ጊዜ መሆኑን ቅሬታ አቅራቢ ሰራተኞች ተናግረዋል። ስማቸው እንዲጠቀስ ያልፈለጉ አንድ የሆስፒታሉ ሐኪም ስራ በማቆም ጭምር ጥያቄያችንን ምላሽ እንዲያገኝ ብንወተውትም በኃላፊነት ስሜት መፍትሄ የሚሰጠን አካል የለም ይላሉ። ይልቁንም የሆስፒታሉ አገልግሎት በመቆሙ ሕክምና የሚሹ የአካባቢ ነዋሪዎች ለችግር መጋለጣቸውን ጠቅሰው አልፎ አልፎ ስራ እየሰሩ መሆናቸውም ተናግሯል።
በተወሰነ ልክ ስራ እየሰራ ነው። ሙሉ በሙሉ ፋንክሽናል አይደለም፣ ግን ስራ እየሰራ ነው ያለው። ግን ነርሶች፣ የተወሰነ እጥቀቶች አሉ። ባለሙያዎች ሙሉ በሙሉ አልገቡም። ግን እኛ አሁን ፖለቲካውን ውሸቱን ምኑን ተናግረን የምናልፍበት ኑሮ ውድነት አለ አይደለም? ሳይከፈል ተከፍሎም አልቻልንም እኮ ነው።
የአሜሪካ ድምጽ ያነጋገራቸው ሌላ ሰራተኛም ችግራቸውን ለዞንናም ለክልል የአስተዳደር አካላት ለማሳወቅ በሚንቀሳቀሱበት ወቅት በፖሊስ የተገደልን ከመንገድ እንመለሳለን፣ ዛቻና ወከባም ይደርስብናል ስሉ ገልጸዋል።
ከአራቱ መቅጣጫ መጥቶ ሰው የሚታከመው እዚህ ጋር ነበር። ስለዚህ አሁን ማንም መጥቶ የሚታከም ሰው የለም። በሆስፒታሉ እንደተዘጋ ህዝብም ስለሚያል እዚህም አሁን ሌላ ጋር ነው እየሄደ ያለ። ጭራሽ አልፎ ምንድን ነው እያሉ ያሉት አሸባሪዎች ናቸው እያሉ እያስፈራሩ
በሆስፒታሉ የህክምና አገልግሎት በመቆሙም ለአላስፈላጊ እንግልት መዳረጋቸውን ለአሜሪካ ድምፅ የተናገሩት ዮናስ አብርሃም የተባሉ ተገልጋይ ራቅ ወዳሉት የወላይታና ወራቤ ከተሞች ለማምራት መገደዳቸውን በምሬት ተናግሯል። በዙ የተነሳም ቀደም ሲል የታመመ ልጃቸውን በግል የጤና ተቋም ማሳከማቸውን አክለዋል።
ወደ 1500 ብር ነው የከፈልኩት። እዛ ቢሆን በ500 ብር ባልደረሰው ነው። ማጤማ አለኝ ግን ማጤማን እንዴት ክልል አልችልም። ብዙ ጫና ነው ያለው። መድኃኒት ገብቷል ይላሉ፣ ግን መድኃኒቱን የሚሰጥ ሰው ከሌለ እንዴት አድርገን መገልገል እንችላለን? እነዚህ ችግሮች አሉ። እዛ ሚተኛ ቢሆን አልጋ ይከፍላለው፣ ምን ይከፍላል? እዛ ጋ አሁን አልጋ 20 ብር 30-50 ብር ነው። እንደዛ ነው ግን በአርባ ብር አንድ ምሽት የሚያድረውን እዚህ ጋር እኮ 1000 ብር 2000 ብር ሊከፍል ይችላለሁ። ያ ማለት ግል ነው፣ ክራይ ነው። ያንን ያስባሉ እነሱም። ብቻ ከባድ ነው።
የሾኔ የመጀመሪያ ደረጃ ሆስፒታል ሜዲካል ዲሬክተር ዶክተር መሐመድ አህመድ የሰራተኞቹ ደመወዝ ለተከታታይ ወራት እንዳልተከፈላቸው የቀረበውን ቅሬታ ተቀብለው ስለ ጉዳዩ ሆስፒታሉ ለበላይ አካላት ጥያቄ ቢያቀርብም አፋጣኝ ምላሽ አልተሰጠንም ብሏል።
ጠይቀናል፣ ያው ይከፍላል። እንደ ባክ ፔመንት እንከፍላለን። የግንቦት ወሩን ለጊዜው በጀት የካሽ እጥረት ነው፣ እንከፍላለን። የትሬኒንግ ወር ተቀብላችሁ ስራ እየሰራችሁ ጠብቁ ነው ምላሹ ያለው። ግን ይሄ ከአዳና የተወሰኑ ባለሙያዎች ላይ ያው ተቀባይነት አላገኘም እና እኛ ሙሉ በሙሉ ካልተከፈለን ስራ አንገባም የሚል አቋም ይዘዋሉ።
ሜዲካል ዲሬክተሩ የዞንና የሾኔ ከተማ አስተዳደር አካላት የግንቦት ወር ደሞዝ ወደፊት ይከፈላችኋል፣ የሰኔን ወር ደሞዝ ፈርማችሁ ውሰዱ እንዳሏቸው ገልጸው የሆስፒታሉ ሰራተኞች ግን የግንቦት ወር ሳይከፈለን የሰኔን ወር አንቀበልም በማለታቸው በተፈጠረ አለመግባባት ሆስፒታሉም አገልግሎቱን በመደበኛ ደረጃ እየሰጠ እንዳልሆነ አስረድተዋል።
አለ ከ2015 እንደዚህ ወዲህ ጀምሮ የነበሩ ነገሮች አሉ ነበሩ። በየጊዜ ስራ የማቆም የመዝጋት ነገር ነበረ። ያው የተዘጋ የመጠየቅ ነገር አለ። ያው የነበረ ባለሙያ መልሷል፣ እየሰራ ይገኛል። ግን በሙሉ ከሚለው ያው ባለሙያዎች ጎለዋሉ በሚለው ቆያታል።
የአሜሪካ ድምፅ የሀዲያ ዞን አስተዳዳሪን አቶ ማቴዎስ አንዮን በጉዳዩ ላይ ለማነጋገር በተደጋጋሚም በእጅ ስልካቸው ላይ ቢደውላቸውም ስልካቸውን ስለማያነሱ ምላሻቸውን ለማካተት አልቻልንም። የዞኑ የፋይናንስ መምሪያ ኃላፊ ደግሞም በአካል ቢሮ ድረስ ካልመጣችሁ መልስ አልሰጥም በማለታቸው አስተያየታቸውን በዚህ ዘገባ ውስጥ ለማካተት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ወደ ቀጣዩ ዘገባ ሳልፍ ኢትዮጵያ ሞቃዲሾ ውስጥ ባልሻው የደረሰውን ጥቃት አወገዘች። ባለፈው አርብ ባልሻው በሞቃዲሾ ባህር ዳርቻ ላይ ያደረሰውን ጥቃት በመቃወም በመቶ የሚቆጠሩ ነዋሪዎች የተቃውሞ ሰልፍ አድርገዋል። ይህ በእንዲህ እንዳለ የኢትዮጵያ ጠቅላይ ሚኒስትር ከሶማሊያ ሕዝብ ጎን እንደሚቆሙ ከገለጹ ቀጠናዊና ዓለም አቀፋዊ መሪዎች አንዱ ሆነዋል። በጥቃቱ 37 ሰዎች ሲሞቱ በደርዘን የሚቆጠሩ ደግሞ ጉዳት ደርሶባቸዋል። ከቪኦኤ የአፍሪካ ቀንድ ክፍል ሀሩን ማሩፍ ያዘጋጀውን ዘገባ ነው እንግዶ ወልዴ እንደሚከተለው ያቀርቧል።
ከአርቡ የአልሸባብ ጥቃት ጋር በተያያዘ ቸልተኝነት ታይቶባቸዋል የተባሉ የጸጥታ አካላትን ጨምሮ በርካቶች በቁጥጥር ስር እንደዋሉ የሶማሊያ ጠቅላይ ሚኒስትር ሐምዛ አብዲ ባሬ አስታውቀዋል። መንግስትም በባህር ዳርቻው ላይ በመዝናናት ላይ በነበሩ ሲቪሎች ላይ የደረሰውን ጥቃት እንዳይፈጸም ማድረግ ነበረበት በሚል ትችት እየቀረበበት ይገኛል። በቀጠናው የጸጥታ ተንታኝ የሆኑትና ባለፈው ሳምንት ሞቃዲሾ የነበሩት ሳሚራ ጌይድ እንደሚሉት በአልሸባብ ላይ ይደረግ የነበረው ዘመቻ መቆሙ በሞቃዲሾ ቀላል ኢላማዎች ላይ ጥቃት ለመፈጸሙ ከፊል ምክንያት ነው ብለዋል።
ይህንን ጥቃት መመልከት ያለብን ባለፉት ሁለት ዓመታት ከነበሩት ሁኔታዎች ጋር አያይዘን መሆን አለበት። ባለፉት ሁለት ዓመታት ውስጥ የጸጥታ ኃይሎች አልሸባብን በመዲናዋ አቅራቢያ ባሉ ስፍራዎች ላይ ከበባ ውስጥ ከተውታል። አልሸባብ በመዲናዋ ውስጥ ቦታ አልያዘም። እስካሁን ከከተማዋ ውጪ ያደርሱ የነበረው ጥቃትም ተገቷል። እናም ወደ ከተማዋ በመግባት መንግስትንና የዓለም አቀፍ ማህበረሰቡን ኢላማ ማድረግ ሞከሩ።
ሳሚራ ጌይድ አክለውም መንግስት አገሪቱን ለማረጋጋት ጥረት በማድረግ ላይ ባለበት ወቅትም ቢሆን አልሸባብ ሞቃዲሾን ማጥቃት እንደሚችል ማሳየት ይሻል ብለዋል።
This is a statement by them to the public, but it's still...
ይህ ለህዝብ ያሰራጩት መግለጫ ነው። ምንም የተቀየረ ነገር እንደሌለና አልሻባብ በቦታው እንዳለ ይገልጻል። እናም ሽብር እንደሚፈጽሙ ያስታውቃል።
ይህ በእንዲህ እንዳለ ህዝብ በብዛት በተሰበሰበበት የባህር ዳርቻ ላይ የተፈጸመውን ጥቃት ማውገዙ ቀጥሏል። በምስራቅ አፍሪካ የሚገኙ መሪዎች ጥቃቱን በማውገዝ ቀዳሚ ሆነዋል። የጅቡቲው ፕሬዝዳንት ኢስማኤል ኦማር ገሌ በሲቪሎች ላይ ጥቃት መፈጸም የወንጀለኞቹን ተስፋ መቁረጥ ያሳያል ብለዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በበኩላቸው በኤክስ ማህበራዊ መድረክ ላይ ባስተላለፉት መልእክት በአሰቃቂው የሽብር ጥቃት የሰው ህይወት በመጥፋቱና ጉዳት በመድረሱ ጥልቅ ሐዘን ተሰምቶኛል ብለዋል። ኢትዮጵያ ከሶማሊላንድ መንግስት ጋር የባህር ብርን መጠቀም በተመለከተ የመግባቢያ ስምምነት መፈራረሟን ተከትሎ ከሶማሊያ መንግስት ጋር ቅራኔ ውስጥ ገብታለች። ሁለቱ ወገኖች ለሌላ ዙር ውይይት ቱርክ ላይ ነሐሴ 27 ቀን 2016 ዓ.ም እንደሚገናኙ ይጠበቃል። አሸማጋያ ቱርክም ጥቃቱን አውግዛለች። በሶማሊያ የሰላም ልዑክ ውስጥ ለረጅም ጊዜ ያደረገችው ተሳትፎ ሶማሊያን ለማረጋጋት ሀገሪቱ የከፈለችው መስዋዕትነት መሆኑን የኢትዮጵያ ባለሥልጣናት በመናገር ላይ ናቸው። በዚህ አሳዛኝ ወቅት ተጎጂዎቹን፣ ቤተሰቦቻቸውን እንዲሁም የሶማሊያን ሕዝብ በጸሎት እናስባለን ሲሉ አክለዋል ጠቅላይ ሚኒስትር አብይ ባስተላለፉት መልእክት። ከሶማሊያ ጋር የዲፕሎማሲ ግንኙነት የሌላት ኢራን ሳትቀር ጥቃቱን አውግዛለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ናስር ከናኒ ጥቃቱን አውግዘው ለሶማሊያ መንግስትና ለሰለባዎቹ ቤተሰቦች ሐዘናቸውን እንደገለጹ የአገሪቱ ዜና አገልግሎት ኢርና አስታውቋል። ሀሩን ማሩፍ ላጠናቀረው ዘገባ እንግዶ ሊነኝ ዋሽንግተን ዲሲ።
አሁን ደግሞ ወደዚህ ወደ ዋሽንግተን እንመለስና የሳምንታዊ ዝግጅት የሆነውን ዋሽንግተን በዚህ ሳምንት ቅንብር ወደ እናንተ እናደርሳለን። በአሜሪካ ምርጫ ላይ ትኩረቱን ያደርጋል። ካማላ ሄሪስ በእጩ ምክትል ፕሬዚዳንትነት የሚወዳደረውን ሊያሳውቁ ተቃርበዋል። የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሄሪስ በመጪው ፕሬዚዳንታዊ ምርጫ በእጩ ምክትል ፕሬዚዳንትነት ከጎናቸው ሆኖ የሚወዳደረውን ግለሰብ ለመምረጥ ተቃርበዋል። የሚመርጡት እጩም ነገ ማክሰኞ ካማላ ሄሪስ በፔንስልቫኒያ በሚያደርጉት የምርጫ ዘመቻ ላይ አብሯቸው ይሆናሉ ተብሏል። ይህ በእንዲህ እንዳለ ደግሞ የቀድሞ ፕሬዚዳንት ዶናልድ ትራምፕ ቀጣዩ ፕሬዚዳንታዊ የምርጫ ክርክር የሚካሄድበት መድረክ እንዲቀየር ጥሪያቸውን በማህበራዊ ሚዲያ አቅርበዋል። ቬሮኒካ ባልደራስ ኢግሊሲያስ ዝርዝሩ ልካለች፣ እንግዶ ወልዴ ያቀርበዋል።
የዲሞክራቲክ ፓርቲውን በመወከል በፕሬዝደንትነት እንደሚወዳደሩ ከሚጠበቁት ምክትል ፕሬዚደንት ካማላ ሄሪስ ጋር በመሆን በእጩ ምክትል ፕሬዚደንትነት የሚወዳደሩ ግለሰብ ማን ይሆናል የሚለው በጉጉት በመጠበቅ ላይ ነው። ከሄሪስ ጎን ሆነው ለመወዳደር ተቃርበዋል ከሚባሉት ውስጥ የፔንስልቬንያው አገረ ገዥ ጃሽ ሻፒሮ፣ የሚኒሶታ አገረ ገዥ ቲም ዋልዝ እንዲሁም የአሪዞናው እንደራሴ ማርክ ኬሊ ይገኙበታል። የእጩ ምክትል ፕሬዝደንትን ለመምረጥ የሚሰጠው ውሳኔ የአሜሪካ ድምፅ ሰጪዎች 47ኛው የአገሪቱ ፕሬዝደንት የመሆን እድል ያላቸውን ምክትል ፕሬዝደንቷን በተመለከተ የሚታዘቡት የመጀመሪያው ሁኔታ እንደሚሆን የሚናገሩት የዱክ ዩኒቨርሲቲው የፖለቲካ ሳይንስ ምሁር ጃን ግሪን ናቸው።
ፕሬዝዳንት የሚሆኑ ከሆነና ምናልባት በማንኛውም ምክንያት ስራቸውን ማከናወን የማይችሉበት ሁኔታ ውስጥ ከሆኑ ተክቷቸው የሚሰራው ምክትል ፕሬዝዳንቱ እንደመሆኑ መጠን ምክትል ፕሬዝዳንታቸውን ለመምረጥ የሚወስዱት ውሳኔ ስለ ራሳቸውም ሆነ ስለ አስተዳደር ዘይቤያቸው ፍንጭ የሚሰጥ ይሆናል።
ካማላ ሃሪስ ከፍተኛ ፉክክር በሚታይባቸው ግዛቶች የሚያደርጉትን የምርጫ ዘመቻ ከእጩ ምክትል ፕሬዝዳንታቸው ጋር በመሆን ነገ ማክሰኞ በፔንስልቬንያ ይጀምራሉ። የዶናልድ ትራምፕ የምርጫ ዘመቻ ቡድንም ከፍተኛ ፉክክር እንደሚደረግባቸውና መጪውን ምርጫ ይወስናሉ ተብሎ በሚጠበቁ ግዛቶች ውስጥ ጊዜና አቅሙን እንደሚመድብ ይጠበቃል። በድጋሚ የፖለቲካ ሳይንስ ምሁሩ ጃን ግሬን
This time around, states like Pennsylvania, Wisconsin,
በዚህኛው ምርጫ እንደ ፔንሲልቫኒያ፣ ዊስኪንሰን፣ ሚቺጋን እና አሪዞና ግዛቶች በአንጻራዊነት ግዙፍ ሲሆኑ ከፍተኛ ፉክክር የሚታይባቸውም ይሆናሉ።
የአሜሪካ መራጮች የካማላ ሃሪስ አጋር ማን ይሆናል የሚለውን በመጠባበቅ ላይ ሲሆኑ፣ በሌላ በኩልም ከፖለቲካ ባላንጣቸው ዶናልድ ትራምፕ ጋር ክርክር ያደርጉ እንደሁም በመጠባበቅ ላይ ነው። ፕሬዚደንት ጆ ባይደን ከፉክክሩ በመውጣታቸው ቀድሞ በኤቢሲ ቴሌቪዥን ፕሮግራም የተያዘለት የምርጫ ክርክር ወደ ፎክስ ኒውስ ቴሌቪዥን ይዛወር፣ ይህም ታዳሚዎች በሚገኙበት የቀጥታ ስርጭት ይከናወን ሲሉ ዶናልድ ትራምፕ ጥያቄ አቅርበዋል። መስከረም 4 ቀን አያታለሁ፣ ካለዛ ሁለተኛ እንገናኝም ሲሉ ትራምፕ ትሩዝ ሶሻል በተሰኘው ማኅበራዊ ሚዲያ መድረካቸው ላይ ባለፈው ቅዳሜ አስፍረዋል። የካማላ ሃሪስ የምርጫ ዘመቻ ቡድን በበኩሉ ክርክሩ መጀመሪያ በታቀደው መሠረት መደረግ አለበት ሲል አቋም ይዟል። ካማላ ሃሪስም ለትራምፕ ይህን ምላሽ ሰጥተዋል።
ዶናልድ፣ በክርክር መድረኩ ላይ ለመገናኘት ተወስናለህ ብዬ ተስፋ አደርጋለሁ። ሁልጊዜም እንደሚባለው የምትለው ነገር ካለ ፊቴ ቆመህ ትለዋለህ።
ትራምፕና ሃሪስ በክርክር መድረክ ላይ ፊት ለፊት ይገናኙ እንደሁ ወደፊት የሚታወቅ ሲሆን፣ የቀድሞው ፕሬዚደንት ትራምፕ ደግሞ በሃሪስና በአዲሱ እጩ ምክትል ፕሬዚደንታቸው ላይ ሙግታቸውን የሚያሰሙበት አጋጣሚም ይኖራቸዋል። ቬሮኒካ ባልዴራስ ኢግሌሲያስ ለላከችው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ።
እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። አሁን በዋሽንግተን የሰዓት አቆጣጠር ከቀኑ 8 ሰዓት ከ32 ይላል። በኢትዮጵያ ደግሞ ከምሽቱ 3 ሰዓት ከ32 ነው። የመጀመሪያውን ዝግጅታችን ስትከታተሉት የነበረው የመጀመሪያው ምዕራፍ ነው። እሱ ተጠናቋል። አሁን ወደ ቀጣይ ሁለተኛ ምዕራፍ እንሸጋግራለን። የመጀመሪያው ቅንብራችንም ሐኪሙን ይጠይቁ። የስኳር በሽታና የልብ ህመምን ጨምሮ በተለያዩ የበሽታ አይነቶች የሚያጋልጡ አመቺ ሁኔታዎችን በመፍጠር የሚታወቀው ከፍተኛ የሰውነት ክብደት ለካንሰር የማጋለጥ እድሉም ከፍተኛ መሆኑን ነው የሕክምና ሳይንስ ጥናቶች ይጠቁማሉ። ሁኔታው የሚከሰትባቸው መንገዶችና ለመከላከል የሚያግዙ ዘዴዎች ጨምሮ ሐኪሙን ይጠይቁ በምሽቱ ቅንብሩ ትኩረቱን ያደርግበታል። ሙያዊ ማብራሪያ የሚሰጡን የካንሰርና የደም ሐኪም እንዲሁም በሜዮ ክሊኒክ የሕክምና ተቋም የሕክምና ሳይንስ ተባባሪ ፕሮፌሰር የሆኑት ዶክተር ከበደ ቤኛ ናቸው። አሉላ ከበደን ያነጋገራቸው እንደሚከተለው ወደ እናንተ ይደርሳል።
ዶክተር ከበደ ቤኛ፣ ከፍተኛ የሰውነት ክብደትና ለካንሰር አጋላጭነቱን አስመልክቶ እርስዎ የሚያገለግሉበት የህክምና ተቋም ሜዮ ክሊኒክ በቅርቡ ያወጣውን የጥናት ውጤት የተንተራሰ ቃለ ምልልስ ነው። በመሰረታዊ ጥያቄ ብንጀምር ዶክተር ከበደ፣ የትኞቹ የካንሰር አይነቶች ይበልጥ ከዚህ ከፍተኛ ከሚሰኝ የሰውነት ክብደት ጋር ግንኙነት ወይም ቁርኝት ይኖራቸው ይሆን?
ከፍተኛ ክብደት ወይም ውፍረት የሚባለውን ነገር በደንብ ማወቅ ያስፈልጋል። በህክምናው መሰረት የሰውነት ክብደት ከቁመት ጋር ተካፍሎ ቦዲ ማስ ኢንዴክስ ይባላል። በተለያየ ደረጃ አለው። ከአርባ በላይ ሲሆን የቦዲ ማስ ኢንዴክሱ ከፍተኛ ክብደት ይባላል። እና ደግሞ ዴቨሎፕድ የሚባሉት አገሮች ውስጥ ክብደት እየጨመረ ባለፉት 40 እና 50 ዓመታት በጣም ከፍተኛ ለውጥ በመንፈስ የተነሳ አንዳንድ ቁድኝቶች ወይም ግንኙነት እየታዩ ነው። ከአሁንም በፊት ቢሆን ክብደታቸው ከፍ ያለ ሰዎች ለተለያዩ ካንሰሮች ይጋለጣሉ። ትልቁ እንደውም እንደሚሲያል ካንሰርን ይባላል። የማህፀን ካንሰር እድሜያቸው ከ50 በላይ ክብደታቸው ሲያለ ላይ በጣም ይበዛል። ሌሎችም ወር አበባ ከቆመ በኋላ የሚገኘው የጡት ካንሰር፣ እንደዚሁም ሊቨር ካንሰር፣ የአንጀት ካንሰር እንዲመለከት ሌሎችም አሉ እና እነዚህ ዋና ዋናዎቹ ናቸው።
ዶክተር ከበደ ይህ የካንሰር ሂደት ሊፈጠር የሚችልባቸውን መንገዶች ደግሞ ቢያስረዱን። ለመሆኑ እንዴት ነው ይህ እጅግ ከፍተኛ የተሰኘ የሰውነት ክብደት መጨመር ያንን የሰውነት ክብደቱ መጠን በከፍተኛ ደረጃ የጨመረ አንድ ሰው ለካንሰር ህመም የሚያጋልጠው?
አንዳንድ መላምቶችና ኦብዘርቬሽኖች አሉ። ክብደቱ ከሚያንስ ወይም ኖርማል ክብደት ካለው ተጨማሪ የሚያጋልጣቸው ነገሮች አሉ። አንደኛው ፋት ወይም ቅባት ሴሎች ኤስትሮጂን የሚባል ሆርሞን ያመነጫሉ። እያንዳንዱ ሰው የተለያየ ሆርሞን የሚያመነጩ ቴዎች አሉ ሰውነታችን ውስጥ። ነገር ግን ብዙ ፋት ያለው ሰው ደግሞ ኤስትሮጂን የሚባለው የሰውነት ቅመም ወይም ሆርሞን እንደሚጠራው ለተለያዩ ህመሞች ያጋልጣል። ለጡት ካንሰር፣ ለማህፀን ካንሰር እና ሌሎች። እንደውም አንደኛው የጡት ካንሰር መድኃኒት ታሞክሲፌን፣ ሌሎችም በጣም የተለያዩ መድኃኒቶች አሉ። የኤስትሮጂን ቅመም ሪሴፕተር ላለው ላይ ነው ዳይሬክትድ የሚሆኑት። በተጨማሪም ያው ውፍረት ከስኳር በሽታ ጋር፣ ከደም ግፊት ጋር፣ ከልብ በሽታ ጋር የተያያዘም ሆኖ ኢንሱሊን የሚባለው ሆርሞን ኢንሱሊን ሬዚስታንስ ጋር ተያያዘ ነው እና ኦቤሲቲም አንዳንድ ጊዜ ወይም ክብደት እንደ ኢንፍላሜሽን የሰውነት መቆጣት ወይም የሰውነት መቁሰል ሁልጊዜ ያላቸው ማለት ነው። አሁን ለምሳሌ አንድ ሰው ቁስሉ በሚወጣበት ጊዜ ቁስሉ ቶሎ ሊድን ይችላል። ነገር ግን ክብደቱ ከፍ ያለ ሰው ወይም ኦቤሲቲ ያለበት ሰው ሁልጊዜ ቁስል እንዳለው እና እነዚህ ነገሮች ምናልባት የካንሰሩን መብዛት ምልክቶች ወይም አስተዋጽኦ ያደርጋሉ ተብሎ ይታሰባል።
መልካም። ዶክተር ከበደ በእርሶ የሕክምና ሙያ ይልቁንም ደግሞ ከካንሰር ህመም ጋር በተገናኘ የሚደረጉ ጥናቶችን በቅርበት እንደሚከታተል ጥናቶችን እንደሚያደርግ ሰው በሽታውን ማምጣት ብቻ ሳይሆን ለካንሰር ከተጋለጡም በኋላ የሕክምና ውጤቱ የተሻለ እንዲሆንና እንዳይሆን ይህ ከፍተኛ ክብደት መጨመር ወይም ከፍተኛ ክብደት መኖር አስተዋጽኦ ያደርግ ይሆን? የሚያደርግስ ከሆነ በምን መልኩ ነው የሕክምናውን ውጤት በመወሰኑ ረገድ?
አንድ ጊዜ የህክምና መድኃኒቶች ይሄ ኬሞቴራፒ የሚሰጥበት ጊዜ አብዛኛው ጊዜ ከክብደቱ ጋር አያይዘን ነው የምንወስነው። ለምሳሌ ለአንድ በሽተኛ 5 ግራም በኪሎግራም የሚሰጠው ከሆነ ክብደቱ ለጨመረ ሰው በጣም ብዙ ስለሚሆን ተመጣጣኝ መድኃኒት ላንሰጠው እንችላለን። በዛ አፌክት ያደርጋል። አንደኛው ደግሞ ብዙ ጊዜ ካንሰር ራሱ የደም መርጋትን ያመጣል እና ካንሰር ያለበት ሰው ህክምና ሲሰጠውም ብዙ አቅም ስለማይንቀሳቀሱ የደም መርጋትን ስለሚያመጣ ችግር ውስጥ የመግባት እና አደጋ ላይ የመውደቅ ፋንታው ይጨምራል ማለት ነው። በጣም ብዙ ፋክተሮች አሉ ይሄ የሚሆንበት ጊዜ።
እስኪ ከህመሙም ወደ መሻል ሊያመጡ የሚችሉ የህክምና ሁኔታዎችንም እያየን ነው እና ተስፋ ወደሚሰጡ ሁኔታዎች ብናዘነብል በጥናትና ምርምር ተስፋ የተጣለባቸው በዚህ ከፍተኛ ክብደትና የካንሰር ቁርኝት በካንሰር ምርምር ጥናቱ ረገድ ተስፋ የፈነጠቁ የምርምር ውጤቶች ይኖሩ ይሆን?
አዎ፣ ላለፉት 20 እና 30 ዓመት ብዙ ሙከራዎች ተደርገው ነበረ። ክብደትን ለመቀነስ፣ የአኗኗር ዘይቤ መቀየር፣ የሚበሉትን ነገር ማየትና መጠን፣ ሌሎችም ምክንያቶች ይኖራሉ። ብዙ ጊዜ ይሄ ክብደት የሚመጣበት ጊዜ በሁለት ልንከፍላቸው እንችላለን። አንደኛው ልንቀይራቸው የምንችላቸው ነገሮች እንደኛ ሞዲፋየብል ፋክተርስ፣ ኤክሰርሳይዝ ማድረግ፣ የምንበላውን ነገር ማየት፣ ጠኑ መቀነስ አንዱ ሲሆን፣ ሌላው ደግሞ ሞዲፋይ ልናደርገው የማንችለዋል። ለምሳሌ ጀነቲክ ፋክተርስ ይባላሉ። ከእናትና ከአባታችን የወረስናቸው ነገሮች ሊቀየሩ አይችሉም። እነሱ መቀየር ስለማንችል ሞዲፋየብል ፋክተሮች መፈለግ አለበት እና ላለፉት እንዳልኩት 20 እና 30 ዓመት ደግሞ ክብደትን ለመቀነስ የምንጠቀምባቸው ቀዶ ጥገና ሕክምናዎች አሉ። ይህም አንደኛ ጨጓራን ማሳነስ ወይም ማጥበብ፣ ሌላው ደግሞ ምግብ የሚጓዝበት መንገድ መቀየር። ማለትም አንድ ምግብ ከተበላው በኋላ የምግብ ቧንቧ ከዛ ወደ ጨጓራ፣ ከጨጓራ ወደ ኢንተስቲን የሄደው መንገድ መቀነስ። በሱ ምክንያት ክብደት ከተቀነሰ እና የተቀነሰውን ክብደት እንዳለበት እንደቀነሰ ማቆየት ረጅም ጊዜ የሚፈጅ ምልክት ነው። ለምሳሌ አንድ ሰው 25 ዓመት ወይም 30 ዓመት ሲሆነው የቀዶ ጥገናውን ካደረገ ምናልባት 50 ዓመት ሲሞላው የሚያጋጥመውን ካንሰር ሊቀንስ ይችላል እና በጣም ረጅም የተከታትለው ሪፖርት እንዳደረጉት አሁን እናንተ የተናገርከው ማስረጃ ላይ ለዛ ነው የሚሉት። ምናልባት ኦቤሲቲ የሚቀንስባቸው ሰርጀሪዎች ካንሰርን ሊቀንሱ ይችላሉ። ግን በተቻለ መጠን ተፈጥሮ መንገድ በእግር በመጓዝ ኤክሰርሳይዝ በመስራት እንደሉትን ምግብ በመመልከት እነሱን እክብደት መቀነስ ይመረጣል። ነገር ግን ያ ሳይቻል ቀርቶ በሰርጀሪ ጨጓራ ማጥበብ እንደ አንደኛው መንገድ ታይ ይችላል። እዚህ ላይ ለመናገር የምፈልገው በቅርቡ ብዙ በማስ ሚዲያም በተለያየ የክብደት መቀነሻ መድኃኒቶች አሉ። ብዙ ጊዜ ሲመከር ቆይቶ ባለፉት 5-10 ዓመታት በብዙ መንገድ ለስኳርም በሽተኛ ይሁን ለክብደትም የሚሆን የወጡ መድኃኒቶች አሉ። በእነሱ አማካኝነት ክብደት መቀነስ የካንሰርን ፕሮግሬስ ቀንሳል ወይ መቀነስም ብሎ ጊዜ የሚያሳየው ነገር ነው።
ዶክተር ከበደ የዚህን የካንሰር ተጋላጭነትና በተለይም ደግሞ እጅግ ከፍተኛ ከሚሰኝ ክብደት ጋራ በተያያዘ የሚያሳስባቸውን ሰዎች በተመለከተ እጅግ የተጋነነ ክብደት እያገኙ ወይም እየጨመሩ በመሄዳቸው ሊሆን ይችላል። አንዳንድ በታዳጊ ልጆችም ላይ ይታያል። ልጆቻቸው እጅግ ከፍ ያለ ክብደት እያመጡ ሲሄዱ አሳሳቢነቱ ይፈጠራል። ሌላ የቤተሰብ አባልም ሊሆን ይችላል። እንዲህ አይነት ሰዎች ቅድም ጠቅስ ያደረጓቸውም ነገሮች አሉ። የዕለት ተዕለት አኗኗር ዘይቤን መለወጥን እንደ አንዱ መንገድ አድርገው ገልጸዋል። ይሄ ሁኔታ ለሚያሳስባቸው ሰዎች የሚመክሩት ነገር ካለ የምልልሳችን መቋጫ ብናደርገው።
ይኸውልህ የሚያሳዝነው ነገር ባለፈው ኮቪድ ሁላችንም በየቤታችን ቤት ነበርንበት ጊዜ አብዛኛው ሰው ክብደት ጨምሯል። ምክንያቱም ወደ ኤክሰርሳይዝ ቦታ ጂም መሄድ አይቻልም ነበር። ከቤትም መውጣት ከባድ ነገር ነበር። ደግሞ የሚያሳዝነው ነገር ደግሞ ባለፉት 5-10 ዓመታት በተለይ ቲኔጀር የሚባሉትንና ከዛም በላይ ያሉትን ሰዎች እያስቸገረ ያለው ቪዲዮ ጌም ነው። በቪዲዮ ጌም ምክንያት ሰው አይንቀሳቀስም። ድሮ ስንፈጠር እኛ ከቦታ ቦታ ዞረን አድነን ነበር ሰው የሚበላው እና ያ ነገር በመጥፋቱና በቪዲዮ ጌም ምክንያት ብዙ የውፍረት መጠን እየጨመረ መጥቷል። ምናልባት አሁን ጊዜ እንደዚህ ተቸግረ ያሉ ሰዎች ካሉ በተፈጥሮ መንገድ ክብደት ለመቀነስ ወክ ማድረግ ከተቻለ ደግሞ ጊዜ ይፈቅድ ከሆነ ጅም ወይም ኤክሰርሳይዝ የሚሰራበት ቦታ መሄድ እና ደግሞ የሚበሉትን ማየት እና መጠኑን መቀነስ። ለምሳሌ አንደኛው ቀላሉ መንገድ የሚበላበትን ሳህን ወይም ፕሌት ከትልቁ ወደ ትንሽ ማድረጉ የሚሰራውን ነገር መቀነሱ እንደ አንድ መንገድ ሊታይ ይችላል። እሱም ነው እንግዲህ እኔ መምከር ሞክረው።
ዶክተር ከበደ ቤኛ በቅርቡ እርስዎም የሚያገለግሉበት ሜዮ ክሊኒክ ያወጣውንም ጥናት ጨምሮ ከፍተኛ የሰውነት ክብደትና ለካንሰር አጋላጭነቱን ወይም ያላቸውን ቁርኝት አስመልክቶ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። በሌላ መሰል ዝግጅት መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ይስጥልኝ።
እኔም የልጅ በሰጣችሁ ታማ አመሰግናለሁ።
አድማጮቻችን፣ ቀደም ሲል ሐኪሞን ይጠይቁ ፕሮግራማችን ወደ እናንተ የደረሰው በዛሬ ቅንብሩ ከፍተኛ የሰውነት ክብደት የሚያስከትላቸውን የጤና ቀውሶች በተመለከተ ባለሙያ ጋብዘን መረጃዎቹ ወደ እናንተ አጋርተናል። አሉላንና እንግዳውን በጣም አመሰግናለሁኝ። በዚህ ጉዳይ ላይ ጥያቄዎች እንዲቀርቡላችሁና ባለሙያዎች እንድንጋበዝ የምትፈልጓቸውን ሀሳቦች በማንኛውም የአሜሪካ ድምጽ ማግኘት በሚችሉባቸው በዌብሳይታችን ነው እንዲሁም በኢሜይላችንና በፌስቡክ እንዲሁም በማህበራዊ ትስስር ገጾቻችን ላይ ልትልኩልን እንችላላችሁ። እኛም ያን መነሻ አድርገን ባለሙያዎችን የምንጋብዝ መሆኑን ከወዲሁ ላሳውቃችሁ እወዳለሁኝ። አሁን ቀጥሎ ደግሞ ወደ እናንተ የምናደርሰው ሳምንታዊ የአፍሪካ ነክ ርዕሶችን ነው። ሳምንታዊ የአፍሪካ ነክ ርዕስ ቅንብራችን ወደ ኬንያ ይወስደናል። ኬንያ ውስጥ እርግዝናው ለእናቲቱ ጤና አደገኛ ሆኖ ካልተገኘ በስተቀር ጽንስ ማስወረድ በሕግ የተከለከለ ነው። በደቡባዊዋ የኬንያ የጠረፍ ወረዳ ክሊፍ ውስጥ ታዲያ ብዙዎች አዋቂ ሴቶችና ልጃገረዶች ያልተፈለገ እርግዝና ሲያጋጥማቸው በሕክምና ያልሆነ ጽንስ ማስወረድ እርምጃን ይወስዳሉ። ይህን ችግር ለመቅረፍ በአካባቢ የሚንቀሳቀሱ አንቂዎች አደገኛ በሆነ ውርጃ የተነሳ የብዙ ሴቶች ሕይወት እየጠፋ መሆኑን ያሳስባሉ። ሀሊማ ጎንጎ ከኬንያ ኪሊፊ ወረዳ ያጠናቀረችው ዘገባን ቆንጅታዬ በተከታዩ አፍሪካ ነክ ርዕሶች ፕሮግራም አሰናድተዋለች። እንደሚከተለው ይቀርባል።
መርሲ ካታና ገና የሁለተኛ ደረጃ ተማሪ ሳለች መጸነሷን ትናገራለች። ፍቅረኛዋ አልተባበራትም፣ ወላጆቿም በማርገዟ አልተደሰቱም። ስለዚህ ሌላ ምንም አማራጭ በማጣቷ ከሕክምና ባለሙያ ውጪ ጽንሱን ለማስወረድ እንድታመራ የግድ እንደሆነባት ትናገራለች።
ቤተሰቦቼ በጣም እንደሚከታተሉኝ ስለማቅ ቤት ውስጥ ላደርገው አልቻልኩም። ስለዚህ ወደ ሞምባሳ ሄድኩ። እዚያም ወደ ሆስፒታል ሄጄ ሳይሆን በባህላዊ መንገድ ነው የተጠቀምኩት። ሶዳና አገር በቀል ቅጠላቅጠል አደባልቄ አዘጋጀው፣ ጠጣሁት። ከዚያ በኋላ ደም ይፈሰኝ ጀመር። ቀጥሎም የሆነ ፈሳሽ ወረደ፣ ግን ሙሉ በሙሉ አልወጣም ነበር። ስለዚህ ወደ ሆስፒታል ሄድኩ።
ሙዋን ካራማ አትማን ሞሐመድን የመሳሰሉ የጤና ባለሙያዎች መርሲ እንደውም እድለኛ ነች ይላሉ። ሆስፒታል ሳይደርሱ ህይወታቸው የሚያልፉ በርካታ ሴቶች እንዳሉም ነው የሚናገሩት።
And you get somebody, maybe the uterus has rotten, gets a condition called septicemia.
ማህፀናቸው ተበላሽቶ የሚመጣሉ፣ ባክቴሪያ ደም ውስጥ ሲገባ የሚመጣ ሴፕቲካሚያ የሚባለው የጤና አደጋ ከባድ ደረጃ ይደርስና ባክቴሪያው በሰውነት ውስጥ ተሰራጭቶ እስከ አንጎላቸው ድረስ ሊሄድ ይችላል። ያን ጊዜ ሞት ነው የሚከተለው።
ኬንያ ውስጥ እርግዝና ለነፍሰ ጡሯ ሴት ህይወት አደገኛ ካልሆነ በስተቀር ጽንስ ማስወረድ የተከለከለ ነው። የሆነ ሆኖ ሐኪሞች እንደሚሉት በሀገሪቱ በየዓመቱ ወደ 500 ሺህ የሚጠጉ ጽንሶች እንዲወርዱ ይደረጋል። አብዛኛው ደግሞ አደገኛ በሆነ መንገድ ነው የሚከናወነው። ሌላ አብዲኬር ኢሳክ ዩት ቮይስስ ኤንድ አክሽን ኢኒሼቲቭ የተባለ ድርጅት ዋና ስራ አስፈጻሚ ናቸው። ለሴቶች የስነ ተዋልዶ ጤና የሚሟገት ተቋም ነው። እንደ ተማሪ መርሲ ካታና አይነት ችግር የደረሰባቸው የብዙ ልጃገረዶች ታሪክ እንደሚሰሙ ገልጸው ድርጅታቸው ወጣት ሴቶች ያልተፈለገ እርግዝና ሲያጋጥማቸው የተሻለ ውሳኔ መውሰድ እንዲችሉ በማማከር ይረዳል።
Women and girls, most of them, they don't have information on reproductive.
አብዛኞቹ አዋቂ ሴቶችም ሆኑ ልጃገረዶች የስነ ተዋልዶ ጤናን በሚመለከት በቂ መረጃ የላቸውም። ጽንስ ከማስወረድ ጋር የተያያዙ የጤና ችግሮችን ከጽንስ ማስወረድ በኋላ ስለሚያስፈልገው የሕክምና ክትትል መረጃ እንሰጣቸዋለን። እንደ ታካሚ ያላቸውን የስነ ተዋልዶ ጤና አገልግሎት መብትም እናሳውቃቸዋለን።
የእሳቸው ተቋም ሹሩባ ሰሪ የሆነችውን ኤሚሊ ናሱቡን ጸጉራቸውን ሊሰሩ ወደ እሷ የሚሄዱ ደንበኞቿን ታስተምር አሰልጥኗታል። በአዋቂዎችና በወጣት ሴቶች ላይ በጽንስ ማስወረድ የተነሳ የሚያጋጥሙ አሳዛኝ ችግሮችን ስለምትሰማ ይህንን መርሃ ግብር ማገዝ አለብኝ ብላ እንደተነሳሳች ነው ኤሚሊ የምትናገረው።
በመርሃ ግብሩ ለራሳቸው እንዲቆሙ፣ አስተሳሰባቸው እንዲዳብር የሚጠቅማቸውን ትምህርት እንሰጣቸዋለን። ምን እንደሚያደርጉ ግራ ሲገባቸው ደግሞ ድጋፍና ምክር ለማግኘት ወደ እኛ ጋር ተመልሶ ይመጣሉ።
ባለፉት 6 ወራት ኪሊፊ ሆስፒታል ከውርጃ ጋር ለተያያዘ ሕክምና ወደ ሆስፒታሉ የሄዱ ቢያንስ 500 ታካሚዎች ነበሩት። ኬኔዲ ምሪቲ የሆስፒታሉ የስነ ተዋልዶ ጤና መርሃ ግብር አስተባባሪ ናቸው። ኬንያ ውስጥ የነፍሰ ጡር ሴቶች ሞት ቁጥር እጅግ ከፍተኛ መሆኑን ይናገራሉ።
እርጉዝ ሴቶችን ለሞት የሚዳርጉ ያላወቅናቸው ምክንያቶች ምን እንደሆኑ ለመለየት ክትትል በማድረግ ላይ ነን። አንዱ ጽንስ ማስወረድ መሆን የታወቀ ነው።
በሐኪሞች ግምት መሰረት ኬንያ ውስጥ በየቀኑ ለጤና ጉዳት በሚዳርግ ውርጃ የተነሳ የሰባት ሴቶች ሕይወት ያልፋል። ብዙ ሺዎች ታመው ሆስፒታል ይገባሉ።
ቀደም ሲል አፍሪካ ነክ ርዕሶች ዘገባችን ወደ እናንተ ደረሰ። የመጨረሻው ቅንብራችን የሚሆነው ደግሞ የፓሪስ ኦሎምፒክ የተመለከተው ሳምንታዊ ስፖርት ዝግጅታችን ነው። የፓሪስ ኦሎምፒክ አንድ ሳምንት ብቻ ሲቀረው ኢትዮጵያ በወንዶች 10,000 ሜትር ውድድር የብር ሜዳሊያ አግኝታለች። በሴቶች 5,000ና 800 ሜትር ውድድር ዛሬ ምሽት የሚካሄድ ሲሆን ኢትዮጵያ በሁሉም ውድድሮች ሜዳሊያ ለማግኘት ተዘጋጅታለች። ሪፖርተራችን ኤምሳ ነገሰ አትሌቶችና አሰልጣኞች ስለማጣሪያ ውድድርና ሌሎችም ጉዳዮች አወያይቷል። እንደሚከተለው ይቀርባል።
Let's go! ባለፈው አርብ ኢትዮጵያ በፓሪስ ኦሎምፒክ በ10000 ሜትር የወርቅ ሜዳሊያ ታገኛለች ተብሎ ቢጠበቅም የብር ሜዳሊያ በአትሌት በሪው አረጋዊ አግኝታለች። በዚህ ርቀት የቡድን ስራ ዮሚፍ ሰለሞንና በሪውን ያደረጉት ጥረት አበረታች ነበር። አትሌት በሪው አረጋዊ ከውድድሩ በኋላ በሰጠው አስተያየት የቡድን ቅንጅት ስራችን ጥሩ ነበር፣ ጥሩ ውጤትም ነው። ወርቅ ባለማምጣታችን ግን ቅር ብሎናል ብሏል።
ለኔ በግሌ አሪፍ ነው በቡድን
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪ
ያው እንዳየው አትሌቶቻችን በመተጋገዝ አንዱ ለአንዱ መስዋዕት በመሆን እንግዲህ የተገኘ የብር ሜዳሊያ አግኝተናል። እንደዛ ለፍቶ እንደዛ ደክሞ ወርቅ ቢገኝ ኖሮ እጅግ በጣም በጣም ያማረ ይሆን ነበር፣ የተሟላ ያደርገው ነበርና ወርቁን ባለማግኘታችን
አድማጆቻችን በማለት የተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። ቀደም ሲል ያስተዋወቅኳችሁ የፓሪስ ኦሎምፒክ አንድ ሳምንት ብቻ ሲቀረው ኢትዮጵያ በተለያዩ ውድድሮች የወርቅና የብር ሜዳሊያዎች ትጠብቃለች የሚሉት ነው ሀሳብ ነው። እሱን በማለት የተቋረጠውን እንደ አዲስ ወደ እናንተ እንደሚከተለው እናቀርባለን።
ለእኔ ወርቆቼ ናቸው ብዬ ነው የማያሰበው እና ስለዚህ እንዳየው ከሆነ ውድድሩን በጣም ፈጣን ነበረ። ከዛሬ እንግዲህ 21 ዓመት በፊት እዚህ ቦታ ላይ ከተሮጠው ሰዓት በላይ ነው የሮጡት። ሁለተኛ ኦሎምፒክ ሪኮርድ ነው የተሻሻለው። ስለዚህ አትሌቶቻችን ምን ያህል እንግዲህ ፈጣንና አቅም እንዳላቸው አሳይቷል። እንግዲህ እዚህ የቀን ጉዳይ ነው፣ የውድድር ጉዳይ ነው። ውድድሩ
ባለፈው አርብ ኢትዮጵያ በፓሪስ ኦሎምፒክ በ10000 ሜትር የወርቅ ሜዳሊያ ታገኛለች ተብሎ ቢጠበቅም የብር ሜዳሊያ በአትሌት በሪው አረጋዊ አግኝታለች። በዚህ ርቀት የቡድን ስራ ዮሚፍ ሰለሞንና በሪውን ያደረጉት ጥረት አበረታች ነበር። አትሌት በሪው አረጋዊ ከውድድሩ በኋላ በሰጠው አስተያየት የቡድን ቅንጅት ስራችን ጥሩ ነበር፣ ጥሩ ውጤትም ነው። ወርቅ ባለማምጣታችን ግን ቅር ብሎናል ብሏል።
ለእኔ በግሌ አሪፍ ነው። በቡድን ደረጃ ደግሞ በጠቅላላ ለሀገራችን ያው ወርቅ ስለተለመደ በጣም ደግሞ ወርቅ ለማምጣት ነበር አቅደን የገባን የነበረው። ለዛም ወርቅና ብር ነሐስ ግን ያው ባደረግነው ቲም ስራ ደግሞ በጣም አሪፍ ነበር፣ አልተሳካም። ብር አምጥቻለሁ፣ በጣም ደስ ብሎናል።
እሺ ሜትር ርቀት አሰልጣኝ ኮሚሽነር ሁሴን ሽቦ በኩላቸው ከዚህ ቀደም በቡድን ስራ ደካማ የነበረው አትሌቶቻችን በፓሪስ ያሳዩት እንቅስቃሴ የሚያስመሰግን ነው። ወርቅ በማጣታችን ቢያሳዝነንም ብር ማግኘት ግን ቀላል አይደለም ብለዋል።
ትልቅ ዝግጅት ነበር ስናደርግ የነበረው እና ከዝግጅታችን አኳያ ያው እንዳየው አትሌቶቻችን በመተጋገዝ አንዱ ለአንዱ መስዋዕት በመሆን እንግዲህ የተገኘ የብር ሜዳሊያ አግኝተናል። እንደዛ ለፍቶ እንደዛ ደክሞ ወርቅ ቢገኝ ኖሮ እጅግ በጣም በጣም ያማረ ይሆን ነበር፣ የተሟላ ያደርገው ነበር እና ወርቅን ባለማግኘታችን ምንም ያልፍር ብንሰኝም፣ እንደ አጠቃላይ ደግሞ አትሌቶቻችን በጋራ በመተጋገዝ ቀደም ሲል ህዝባችን ሲያማን የነበረ የአትሌቶች አይታወቁም አብሮ አይበሉም የምለውንም ነገር የሰበረ ነገር ስለሆነ ከእኔ ለእኔ አትሌቶቻችን ያደረጉት ተጋድሎ ከወርቅም በላይ ነው። ለእኔ ወርቆች ናቸው ብዬ ነው የማያሰበው እና ስለዚህ እንዳየው ከሆነ ውድድሩን በጣም ፈጣን ነበረ። ከዛሬ እንግዲህ 21 ዓመት በፊት እዚህ ቦታ ላይ ከተሮጠው ሰዓት በላይ ነው የሮጡት። ሁለተኛ ኦሎምፒክ ሪኮርድ ነው የተሻሻለው። ስለዚህ አትሌቶቻችን ምን ያህል እንግዲህ ፈጣንና አቅም እንዳላቸው አሳይቷል። እንግዲህ የቀን ጉዳይ ነው፣ የውድድር ጉዳይ ነው፣ ውድድር ነው እና ስለዚህ ወርቅም ባይገኝ አትሌቶቻችን ያደረጉት ጥረት፣ አትሌቶቻችን ያደረጉት የእርስ በርስ መተጋገዝ እጅግ የኮራውበት ውድድር ነው እና ውድድሩ በጣም ቆንጆ ነው። ሆኖ ሆኖ ግን ወርቅ ቢሆን ሞር በጣም ሁሉም በላይ ደስ ይለን ነበር እና እነዚህ ስለዚህ በወቅቱ እንዲሆን ያው በሩን ያስመዘገበ የብር ሜዳሊያ በጣም ቆንጆ ውጤት ነው ብዬ ነው።
ከመጀመሪያ ለማደንዘዝ ነበር ሀሳባችን። አሁን ቶሎ ብለው ትንሽን ስለሚነሱብን ያው ለመቁረጥ ነበር ሀሳባችን። ተግባብተን ዙር ስንመራ ነበር እየተጋገዝን። ያው የቲም ስራ በጣም ምርጥ ነበር። ያው መጨረሻ ላይ ትንሽ ያው ወርቅ ለማምጣት ከብደናል። ያው በአጠቃላይ ጥሩ ነው።
ሌላኛው በፓሪስ 2024 ኦሎምፒክ አትሌቲክስ ስፖርት መክፈቻ ውድድር ላይ በእርምጃ የወንዶች 20 ኪሎ ሜትር ብቸኛ አትሌት ምስጋና ዋቁማ በአንድ ሰዓት ከ9 ደቂቃ ከ31 ሰከንድ የኢትዮጵያን የርቀቱ ሪከርድና የግሉን የተሻለ ሰዓት በማስመዝገብ ጭምር ስድስተኛ ደረጃን በመያዝ አጠናቋል። የኢትዮጵያ ኦሎምፒክ ኮሚቴ ቴክኒክ ክፍል ኃላፊ አቶ ቢልልኝ መቆያ በእርምጃ ውድድሩ የመጀመሪያ ቀን የተገኘው ውጤት በኢትዮጵያ ታሪክ ውስጥ የመጀመሪያውና አበረታች ነው ብለዋል።
ራሴን በዛ ልክ አልጠበቅም። ለረጅም ዓመት በባርሴሎና ኦሎምፒክ ጀምሮ በወንዶች ኦሎምፒክ ላይ የተሳተፈው አትሌት ነው። ይሄ በዛ ሳም ሸምሶ አሰል የሚባለው አትሌት ነበር የተሳተፈው። የሱም ደረጃ 25ኛ ነው። አሁን ግን በፓሪስ 24 ላይ ከ32 አካባቢ ዓመት በኋላ በምስጋና ዋቁማ ያገኘነው ውጤት በጣም ትልቅ ነው። አልተለመደ የእርምጃ ውድድር ነው። እኛ የተለመድነው በማራቶን በ10ሺ በ5ሺ ስለሆነ ይሄ በራሱ ትልቅ ነገር ነው ብዬ አስባለሁ።
እንደ ኦሎምፒክና ዓለም ሻምፒዮናዎች ባሉ ውድድሮች የቡድን ስራ ወሳኝ ነው የሚለው አትሌት በሬውን አረጋዊ ጥሩ ውጤት ሆነ አልሆነ በመጀመሪያ ከአንተ የሚጠበቀው ለሀገር የምትችለውን መስራት ነው ሲል ተናግረዋል።
ኦሎምፒክና ዓለም ሻምፒዮን የሚቆጭ ሳታደርግ ስትወጣ ነው እንጂ መሸነፍ ሁሉም ለማሸነፍ ነው የሚገባው። ትሸነፋለህ፣ ታሸንፋለህ። ሩጫ ላይ ያለ ነው። ግን ያው የምትፈልገው ነገር የቡድን ስራ ሰርተ ስትወጣ የምትሸነፍም ምንም አይቆጭም እና የምትፈልገው ነገር አድርገናል፣ የምንችለው አድርገናል፣ የተቻለን ሁሉ አድርገናል። ምክንያቱም የሆነ ዓለም ሻምፒዮና ላይ ሲካሄድ የነበረው በፊትም ሞክረን ነበር፣ እነሱ ይዘን ውለንን አሸንፈውናል። ስለዚህ የቻልነውን አድርገናል፣ ምንም የሚቆጭ ነገር የለው እና ምንም ለሌላ ጊዜ አስተካክለን የተለየ ነገር ለማድረግ እንጥራለን።
አትሌቶች 3000 ሜትር መሰናክል ሁለት ኢትዮጵያውያን አትሌቶች ሎሚ እና ሲምቦ ወደ ፍጻሜው ያለፉ ሲሆን ነገ ዕለት ለሜዳሊያ ይሮጣሉ። የ3000 ሜትር መሰናክል አሰልጣኝ ኢሳ ሺቦ አትሌቶቹ በማጣሪያው ጥሩ ውጤትን ያስመዘገቡ ሲሆን በነገ ዕለትም ሜዳሊያ ለማግኘት እንደሚሮጡ ተናግረዋል።
ሎሚ ይመጣ ለመጀመሪያ ምድብ ላይ የራሷ ፈጣን ሰዓት ሮጣ ሳ ደረጃ ይዛ ወደ ቀጣይ አልፋለች። ሲምቦ አለማየሁ እንደዛው
አቶ ቢሊ መቆያ በ10ሺ ሜትር ሩጫ ከአንደኛ እስከ ሶስተኛ አትሌቶቻችን ያጠናቀቁ ተብሎ ሲጠበቅ እንደነበረ ተናግረው የመጀመሪያው ዙር ላይ አላስፈላጊ ፍጥነትን ተጠቅመዋልም ብለዋል።
ከዛ በመቀጠል የ10ሺ ሜትር ወንዶች የሚጠበቅ እንደውም ከአንደኛ እስከ ሶስተኛ እንገባበታለን ብለን የምናስበው ውጤት ነበር። እንግዲህ ማላጋ በተደረገው የማጣሪያ ውድድር ላይ በጣም 26:31 ነው የተጠበቀው። 26:31 ማለት የትናንት አሁን በኦሎምፒክ እንትኖራ 26:37። ስለዚህ ይሄ በጣም ልዩነት አለው። በዛ ሰዓት የነበረውን የማጣሪያዎች ዞሮትን በጣግበው ይሮጡና ደረጃቸው ውስጥ ይገባሉ የሚል ነው። ግን ትልቁ ክፍተት የታየው ገና 3 ዙር እንደተዘረ 4 ደቂቃ ምናምን ነው
ፓሪስ ኦሎምፒክ በሴቶች 800 ሜትር የግማሽ ፍጻሜ ውድድሮችን ያደረጉት አትሌት ጽጌ ድጉማና አትሌት ወርቅነሽ መሰለ ለፍጻሜው አልፈዋል። ትላንት ምሽት በተደረገው የሴቶች 800 ሜትር የግማሽ ፍጻሜ ውድድር አትሌት ጽጌ ድጉማ ከምድቡ አንደኛ በመውጣት ስታጠናቀቅ፣ አትሌት ወርቅነሽ መሰለ በኩሏ ሁለተኛ በመውጣት አጠናቃለች። በውጤቱም መሰረት ኢትዮጵያውያኑ ዛሬ ምሽት 4:45 ላይ በሚደረገው የፍጻሜ ውድድር ለሀገራቸው ሜዳሊያ ለማምጣት ይፋለማሉ። የተካሄደ በሚገኘው የፓሪስ ኦሎምፒክ 24 አሜሪካ 19 ወርቅ 26 ብር እና 26 ነሐስ በድምሩ 71 ሜዳሊያዎችን በማስመዝገብ ደረጃ ሰንጠረዡን እየመራ ትገኛለች። ለዛሬው ልጠናክረው ስፖርት ዘገባ ኤፒሳ ነገሰ፣ ፈረንሳይ ፓሪስ።
አድማጮቻችን የዚህን ዘገባን ጨምሮ በፓሪስ ኦሎምፒክ የተካሄዱ ያሉ ሁነቶችን በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በማህበራዊ ትስስር ገጾቻችንና በዩቲዩብ ላይ በምስል በቪዲዮ ምስል በተደገፈ መልኩ ማግኘት የምችሉ መሆኑን ከወዲሁ ለመጠቆም እንፈልጋለን። አብራሪያቸው ያመሸሁት አስማማየ ነበርኩ እያስተናገድኳችሁ፣ እናንተም አብራችሁ ስለነበራችሁ በጣም እናመሰግናለን። ብርሃን ኃይሉ በቴክኒኩ፣ የፕሮግራም ዋና አዘጋጅ ደግሞ ጽዮን ግርማ ነበረች። መልካም ምሽት እንላችሁ።
Thank you.